ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ግለሰቦችን እንዴት እንደዚህ ሆቴል፣ ግሮሰሪ ሱቆችን እቃ አውጥቶ የማቃጠል ባሉበት የማቃጠል እንደዚህ አይነት ነገሮች ነበር ይደረግ ነበረው።
ከሲዳማ የክልል ጥያቄ ጋር ተያይዞ በአንዳንድ ከተሞች የተቀሰቀሰውን ግጭት አስመልክቶ ለአሜሪካ ድምፅ አስተያየት የሰጡ የዓይን እማኞች ናቸው የሰማችኋቸው። ዝርዝሩን ይዘናል።
የገባ መከላከያ ከያነዱ ወረዳና ከያነዱ አካባቢ ወጥቶ ወደ ካምፕ ቢመለስና ህዝቡ ቁጭ ብሎ በጉድማሌ እንደተለመደው ተወያይቶ ሰላምና መረጋጋት እንዲኖር እንዲያደርግ ጥረት እያደረግን ነው።
የሲዳማ አርነት ንቅናቄ ዋና ጸሐፊና የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ የቁጥጥር ኮሚቴ አባል አቶ ለገሰ ላንቃሞ ናቸው። በዚሁ የክልሉ የጸጥታና የተፈጠረውን ቀውስ አስመልክቶ ከተናገሩት የተወሰደ ነው። ሙሉ ቃለ ምልልሱ በዕለቱ አብይ ርዕስ ይቀርባል።
ዋና ዋና ዜናውን ለመጥቀስ ቀዳሚውና ዘገባም የታከለበት ዜናችን አሁን በቅንጫቤ ያሰማ ነው እና የሲዳማን ክልልነቱን ጥያቄ ተከትሎ የተነሳ ሁከት ዛሬም ቀጥሏል የሚለው ነው። ሌሎችም ርዕሶች አሉን። ጠቅላይ ሚኒስትር አብይ የኤርትራን ጉብኝት አጠናቀው ዛሬ አዲስ አበባ ተመለሱ። የኢራንን ሰው አልባ አውሮፕላን አወደምኩ ስትል ዩናይትድ ስቴትስ የተናገረችውን ኢራን እረ እኔ የወደመብኝ አውሮፕላን የለም ስትል አስተባበለች። ሌሎችም አሉ።
ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ አርብ ሐምሌ 12 2011 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
አዲሱ አበበንን ንጉሱ ታምሬ ፕሮግራሙን ስርጭቱን እየመራ እስከ 4 ሰዓት አብረን ይቆያል።
መሐንዲሳችን ካርል ስተርሊንግ ነው። አሁን የሰዓቱን የዓለም ዜና።
የሲዳማን ክልል እንሁን ጥያቄ ተከትሎ በዞኑ ከተሞች የተቀሰቀሰው ሁከት ዛሬም ቀጥሎ ውሏል። በሁከቱ እስካሁን የዘጠኝ ሰዎች ሕይወት አልፏል። በርካቶች ቆስለዋል። ግምቱ ያልታወቀ ንብረትም ወድሟል። የሁከቱ ሰለባ የሆኑ እንደሚናገሩት በአንዳንድ በሲዳማ ዞን ከተሞች ተቃውሞው ዛሬ መልኩን ቀይሮ ማንነትን በመለየት በመኖሪያ ቤትና ንብረት ላይ ጥቃት ደርሷል። መንግሥት ተጨማሪ ኃይል በማስገባት ሰላማችንንና ደህንነታችንን ያረጋግጥ ሲሉ ጠይቀዋል። ትናንት በሐዋሳ ከተማ 3 ሰዎች መሞታቸው ይታወሳል። ዛሬ ሐዋሳ የተረጋጋች መሆኗም ይነገራል። በሌላ በኩል የሲዳማ አርነት ንቅናቄ ዛሬ በሰጠው መግለጫ ከ10 በላይ ሰዎች በመልጋ ወረዳና አካባቢው ሞተዋል። በግጭቱ ማዘናቸውን የገለጡት የክልሉ ርዕሰ መስተዳድር አቶ ሚሊዮን ማቴዎስ ሕዝቡ እንዲረጋጋ ጠይቀዋል። የክልሉ ፖሊስ ኮሚሽን በበኩሉ ችግሩን በቁጥጥር ስር ለማዋል የጸጥታ ኃይል እየሰራ መሆኑን ገልጧል። ቅድም እንዳልነው በአብይ ርዕስ እንዘግብበታለን።
ጠቅላይ ሚኒስትር አብይ አህመድ በኤርትራ ያደረጉትን የሁለት ቀናት የስራ ጉብኝት አጠናቀው ዛሬ ተመልሰዋል። የኤርትራው ፕሬዚዳንት ኢሳያስ አፈወርቂና አማካሪያቸው አቶ የማነ ገብረአብ አሸኛኘት አድርገውላቸዋል። ከጠቅላይ ሚኒስትር አብይ አህመድ ጋር አብረዋቸው ከተጓዙት ከፍተኛ የኢትዮጵያ ባለስልጣናት አንዱ የገንዘብ ሚኒስትሩ አቶ አህመድ ሸዴ የስራ ጉብኝቱ እጅግ ውጤታማ እንደነበር መናገራቸውን ጠቅሶ የአስመራው ዘጋቢያችን ብርሃነ በርሄ ተከታዩን አድርሶናል።
ዛሬ ጠዋት ፕሬዚደንት ኢሳያስ አፈወርቂና ጠቅላይ ሚኒስትር ዶክተር አብይ አህመድ በሁለቱ ሀገራት ከፍተኛ ባለስልጣኖች ታጅበው ካረፉበት አስመራ ፓላስ ሆቴል እስከ አስመራ ዓለም አቀፍ አየር ማረፊያ ድረስ ለሶስት ኪሎ ሜትር ያህል በእግር ተጉዘዋል። በመንገድ ላይ የክረምት የልማት ስራ እየሰሩ የነበሩ ተማሪዎችንም በመቀላቀል የችግኝ ጉድጓድ ቆፍረዋል። የኢፌዴሪ የፋይናንስ ሚኒስትር አቶ አህመድ ሽዴ በአስመራ ዓለም አቀፍ አየር ማረፊያ ከቪኦኤ ጋር ባደረጉት አጭር ቆይታ የሁለቱ ቀናት የስራ ጉብኝት ዋነኛው ዓላማ በኤርትራና ኢትዮጵያ መካከል የተፈረመውን የሰላምና የትብብር ስምምነት አንደኛ ዓመትን ምክንያት በማድረግ ባለፈው አንድ ዓመት የተሰሩ ስራዎችን በመገምገም በቀጣይ መደረግ ስላለባቸው ስራዎች ለመወያየት እንደሆነ ተናግረዋል።
የዛሬ አንድ ዓመት ነው የሁለቱን ህዝቦች የሰላም ፍላጎት ለማሳካት ታሪካዊ ስምምነት የፈጸሙት። ይህም ደግሞ ከፍተኛ ውጤት ያመጣ፣ የሁለቱን ህዝቦች በከፍተኛ ደረጃ የጠቀመ፣ በቀጠናውም ሰላም በከፍተኛ ደረጃ አስተዋጽኦ ያበረከተና ብዙ የህዝብ ለህዝብ ግንኙነቶች የተለያዩ በጋራ ልማት ለመስራት የሚያስችሉ ስራዎች የተሰሩበት አመት ነው የነበረው። በሁለቱ አገር ህዝቦች እና መንግስታት ፖለቲካሊ በሰላምም ተቀራርቦ ለመስራትና አቅማቸውን በጋራ ወደ ልማት ለማዞር ትልቅ እድል የፈጠረ ስምምነት ነው የነበረው ታሪካዊ ስምምነት ነው።
ሁለቱ መሪዎች በተጨማሪ በመሰረተ ልማት ስራዎች ላይ ብዙ መሰራት እንዳለበት በመገንዘብ በቀጣይ መሰራት ስላለባቸው የጋራ የመሰረተ ልማት ስራዎች፣ የትራንስፖርትና የወደብ ስራዎች ከዛም ባለፈ የቀጠናውን ህዝቦችና አገሮችን ለማስተሳሰር በሚያስችሉ ጉዳዮች ላይ ውጤታማ ውይይት እንዳካሄዱ አቶ አህመድ ሽዴ ተናግረዋል።
በሁለተኛ ደግሞ በመሰረተ ልማት ብዙ ስራ መስራት ይጠበቅብናል። በአሰብ ኮሪደር እንዲሁም በመሳዋ ኮሪደር በሌሎችም አካባቢዎች የጋራ መሰረተ ልማት ለማልማት የሚቻልባቸው አካሄዶች ላይ ውይይት ተካሂዷል። በአቪዬሽን ሴክተርም በትብብር ለመስራት የካርጎ ኤክስፖርትም ይሁን የህዝብ ትራንስፖርት የበለጠ ለማጠናከር የተለያዩ ውይይቶች ተደርጓል። እንዲሁም የቀጠናውን ትስስር በተለይ ምስራቅ አፍሪካን ህዝቦችና አገሮች የማስተሳሰር ስራ ለቀጣይ በጋራ እንዴት መሰራት እንዳለበት ሰፊ ውይይት የተደረገና እጅግ በጣም ውጤታማና የተጀመረውን የሰላም ሂደት የበለጠ የሚያጠናክሩ ስምምነቶች የተደረሱበት ነው ማለት ይቻላል።
ትላንት ሐምሌ 11 ሁለቱ መሪዎች በሁለቱ አገራት ከፍተኛ ባለስልጣኖች ታጅበው ከአስመራ ወደ ሰይዲሺ እንዲሁም በነፋሲት ደቀ መሐረ የአስፋልት መንገድ ላይ እየተሰሩ ያሉ የማስፋትና የድልድይ ስራዎችን ጎብኝተዋል። ከጠቅላይ ሚኒስትር ዶክተር አብይ ጋር የኢፌዴሪ የፋይናንስ ሚኒስትር አቶ አህመድ ሽዴ፣ የጠቅላይ ሚኒስትር ጽህፈት ቤት ዳይሬክተር ዶክተር ሹመቴ ግዛውና የኢትዮጵያ አየር መንገድ ዋና ስራ አስኪያጅ አቶ ተወልደ ገብረ ማርያም አብረዋቸው መጥተው ነበር። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
አንድ የኢራንን ሰው አልባ አውሮፕላን በሆርሙዝ ስትሬት ውስጥ አውድም ያለው ስትል ዩናይትድ ስቴትስ የሰጠችውን ቃል አንድም የወደምብኝ ሰው አልባ አውሮፕላን የለም ስትል ኢራን አስተባበለች። ምናልባት ዩናይትድ ስቴትስ ተሳስታ የራሷን ሰው አልባ አውሮፕላን አውድማ ይሆን እንዴ ሲሉ ያስተባበሉት የኢራኑ ምክትል ውጭ ጉዳይ ሚኒስትር አባስ አራጋቺ ናቸው። ዩናይትድ ስቴትስ የኢራንን ሰው አልባ አውሮፕላን ማውደሟን ትናንት ሐሙስ ይፋ ያደረጉት ፕሬዚዳንት ዶናልድ ትራምፕ ነበሩ።
የጣሊያኗ ፍልሰተኞችን ባሳፈሩ መርከቦች ላይ የጣለችውን እገዳ ጥሰዋል የተባሉት የጀርመን ነፍስ አድን መርከብ ካፒቴን የአውሮፓ ሕብረት አባል አገሮች ለወደፊቱ ፍልሰተኞችን ይቀበላሉ የሚል ተስፋ እንዳላቸው ትናንት ተናገሩ። ካፕቴን ካሮላ ራኬቲ ህጋዊ ፍቃድ የሌላቸውን ፍልሰተኞች ረድተዋል በሚል ተጠርጥረው በአንድ የሲሲሊ ፍርድ ቤት ቀርበው በተጠየቁበት ጊዜ ነው ይህን ያሉት። የአሜሪካ ድምጽ ዘጋቢ ሳቢና ካስቴል ፍራንኮ ያጠናቀረችውን ዘገባ አዳነች ፍሳዬ ታቀርበዋለች።
ካሮላ ራኬቴ አግሪጀንቶ በተባለች ከተማ በሚገኝ ፍርድ ቤት ቀርበው ከአራት ሰዓታት ላነሰ ጊዜ ከተጠየቁ በኋላ ሲወጡ ጭብጨባና ብራቫ የሚሉ የሙገሳ ጩኸቶች እንደጠበቋቸው ተዘግቧል። ከፍርድ ቤቱ ውጪ የተሰባሰቡ ሰልፈኞች ህይወትን ከባህር ማዳን ወንጀል አይደለም የሚሉ መፈክሮች ይዘው ታይተዋል። የ31 ዓመት ዕድሜዋ ካፕቴን ራኬቴ ለጋዜጠኞች በሰጡት መግለጫ ለሁለት ሳምንታት ያህል በዓለም አቀፍ ባህሮች ሲንከራተቱ ከቆዩ በኋላ ለምን ላምፔዱሳ እንደገቡ በፍርድ ቤቱ በመናገራቸው ደስታ እንደተሰማቸው ገልጸዋል። ራኬቴ ወደ ወደቡ እንዳይገቡ የተሰጣቸውን ትዕዛዝ ጥሰው በመግባት ፍልሰተኞች ያሳፈረው መርከባቸው የፖሊስ ጀልባን ከመታ በኋላ እንደ አውሮፓ አቆጣጠር ሰኔ 29 ቀን ነበር የታሰሩት። አንድ የአግሪጀንቶ ዳኛ ታዲያ ካፕቴኗ የባህር ሕግን ነው የተከተሉት፣ ከሁሉም አስቀድሞ አደጋ ላይ የወደቁትን ማዳን በማለት ከቁም እስርነት ነፃ እንዲሆኑ በየኑ። ካፕቴኗ ለምን ላምፔዱሳ እንደገቡ ሲያስረዱ ያሳፈሯቸው ፍልሰተኞች የጤንነት ሁኔታ ስላሳሰባቸው መሆኑን ገልጸዋል። አዲሱ የአውሮፓ ህብረት ኮሚሽን ከባህር ያዳኗቸውን አይነት ፍልሰተኞችን ይቀበላል የሚል ተስፋ እንዳላቸው ለጋዜጠኞች ተናግረዋል። ከፓርላማው ምርጫ በኋላ የመጣው አዲሱ የአውሮፓ ህብረት ኮሚሽን እንዲህ አይነቱን ሁኔታ ለማስወገድ የሚችለውን ሁሉ ያደርጋል የሚል ተስፋ አለኝ። ለወደፊትም ማንኛውንም የሲቪል መርከብ ያዳናቸውን ሰዎች ለመቀበል መላ የአውሮፓ ሀገሮች ተባብረው ይሰራሉ የሚል ተስፋ አለኝ። የኢጣሊያ መንግስት በህገ ወጥ ፍልሰት ላይ ጠንካራ አቋም ይዟል። ፍልሰተኞችን ከባህር አድነው ያሳፈሩ መንግስታዊ ያልሆኑ ድርጅቶች መርከቦች በኢጣሊያ ባህሮች እንዳይገቡ የሚያግድ ፖሊሲ አውጥቷል። ራኬቴን በሚመለከት ግን ተጨማሪ ምርመራ እንደማይጠብቃቸው መርማሪዎች ገልጸዋል። ከፈለጉ ወደ ጀርመን ለመመለስ እንደሚችሉ ጠበቆቻቸው ተናግረዋል። በተጨማሪም ራኬቴ አሁን ሲዋች ማለት የባህር ጥበቃ የተባለው መርከብ ካፕቴን አይደሉም፣ የሰራተኞች ለውጥ ተደርጓልና ሲሉም ጠበቆቻቸው ተናግረዋል።
አድማጮች፣ ለሰዓት ያለን ዜና በዚሁ አበቃ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆች አሉላ ከበደና
አዲሱ አበበንን። በዓለም ዜና የጀመረው መደበኛ ፕሮግራም በ22 በ25ና በ31 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። የዕለቱ አብይ ርዕስ ነው ቀጣዩ። አሉላ ግን በዜና መልክ ያዘጋጀሁት አንድ ዜና ነበረ። አብዛኛው የዩናይትድ ስቴትስ ግዛት በከፍተኛ የፀሐይ ቃጠሎ ውስጥ እንደሚገኝ ሜቴዎሮሎጂስቶች አረጋግጠዋል። ዛሬ መካከለኛ ሰሜን ምዕራብና ዩናይትድ ስቴትስ ያለው በተለይ ቅዳሜ እና እሁድ ሙቀት ከፍተኛ ነው። ቅዳሜ ደግሞ ትልቁ 87 ሚሊዮን የሚበልጥ አሜሪካዊ የሚኖርባቸው ቦታዎች ቃጠሎን ሀሮ እንደሚሆኑ ተጠቁሟል። ብዙ ሰው ቤቱ እንዲቆይ ወዲያ ወዲህ እንዳይል፣ በመኪናም ከሄደ ኤሲ ያለበት መኪና ውስጥ እንዲቀመጥ።
ልክ ነው። ከፍ ያለ ሙቀት ነው። አዲሱ እንዳልከው በሴንቲግሬድ ሲለካ ለኢትዮጵያውያን አድማጮች እንዲያመች ወደ 43.3 ዲግሪ ይገመታል የነገው ሙቀት ይደርሳል ተብሎ የሚታሰበው። ታዲያ ይህን ሙቀት ለማነጻጸር አዲሱ ያስቸግራል ለኢትዮጵያውያን አድማጮቻችን። ለዚህም ሀገር ከተለመደው አንዳንዴ ከፍ ብሎ ከሚታየው ውስጥ ነው እና ለሁሉም ሙቀቱ አለ። ሙቀቱን የሚታደግ ሁኔታም አብሮ አለ። ሙቀት ሲበዛ ሸሻለሁ።
እኔ ኮት ለብሳለሁ፣ ችግር የለኝም።
ሌላ ቀን ራዲዮ መጽሔት ላይ እናብራራለን። አዲሱ አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ።
በይቅርታ የሲዳማ ዞንን የክልልነት ጥያቄ ተከትሎ በተፈጠረ የጸጥታ ችግር ከትናንት ጀምሮ 20 የሚሆኑ ሰዎች እንደተገደሉ የሲዳማ አርነት ንቅናቄ ዋና ጸሐፊ ለቪኦኤ ገልጠዋል። ብዙ ሰዎች መቁሰላቸውንም ይናገራሉ።
በሌላ ዜና የሲዳማን ክልል እንሁን ጥያቄ ተከትሎ በዞኑ ከተሞች የተቀሰቀሰው ሁከት ዛሬም ቀጥሎ ውሏል። በሁከቱ እስከ 9 የሚደርሱ ሰዎች ሕይወት አልፈዋል። በርካቶች ቆስለዋል። ግምቱ ያልታወቀ ንብረት ወድሟል። የሁከቱ ሰለባ የሆኑት እንደሚናገሩት በአንዳንድ በሲዳማ ዞን ከተሞችም ተቃውሞ ዛሬ መልኩን ቀይሮ ማንነትን በለየ የመኖሪያ ቤትና ንብረት ላይ ጥቃት ደርሷል። መንግስት ተጨማሪ ኃይል በማስገባት ሰላማችንና ደህንነታችንን ያረጋግጥ ሲሉም ጠይቀዋል። ትናንት በሐዋሳ ከተማ 3 ሰዎች መገደላቸው ይታወሳል። ዛሬ የሐዋሳ ከተማ ተረጋግታለች ነው የተባለው። በሌላ በኩል ሲአን ዛሬ በሰጠው መግለጫ ከ10 በላይ ሰዎች በመልጋ ወረዳና አካባቢው ተገድለዋል። በግጭቱ ማዘናቸውን የገለጹት የክልሉ ርዕሰ መስተዳድር አቶ ሚሊዮን ማቴዎስ ህዝቡ እንዲረጋጋ ጠይቀዋል። የክልሉ ፖሊስ ኮሚሽን በበኩሉ ችግሩን በቁጥጥር ስር ለማዋል የጸጥታ ኃይል እየሰራ ነው ያሉት። ዮናታን ዘብዲዮስ ተጨማሪ ዘገባ ይዘዋል።
ትናንት በሐዋሳ ከተማ ተፈጥሮ የዋለው ግጭት ዛሬም በሲዳማ ዞን በሚገኙ በሌሎችም ከተሞች ቀጥሎ የዋለ ሲሆን ለሞት ምክንያት የሆነ መሆኑን የአካባቢ ነዋሪዎች እየተናገሩ ይገኛሉ። ግጭቱ ዛሬ መልኩን ቀይሯል ያሉት ነዋሪዎች ማንነትን የለየ ነው ያሉት የንብረት ማውደምና የመዝረፍ እንዲሁም የማቃጠል ወንጀል ተፈጽሟል ሲሉ ነው በስልክ ደውለው ለቪኦኤ የገለጹት። መንግስት ተጨማሪ ሰራዊት በማስገባት ሰላም እንዲወርድ እንዲያደርግና ደህንነታቸውን እንዲያስጠብቅም ጠይቀዋል። ከሐዋሳ ከተማ በቅርብ ርቀት በሚገኙ በለኩና በሐዋሳ ከተማ በቅርብ ርቀት በሚገኙ በለኩና በመሮቾ ከተማ በተፈጠረ ግጭት ቁጥራቸው 10 የሚደርስ ሰዎች መሞታቸውን ነው ከከተማው የመንግስት አስተዳደር ህዝብ ግን የተገኘና የሆስፒታል መረጃ የሚያሳየው።
አሁን ውስጥ አለ ስራ ቦታ ሆስፒታል
እናንተ ጋር የመስኮት ናቸው ዘጠኝ የሞቱት
ሆስፒታል ውስጥ 3 ነው የሞቱት። ትላንትና ማታ ውጭ የሞቱት ጋር ወደ አሁን እስካሁን 9 ነው የታወቀው የሞተ ሲሊኩለ
የተጎዳል
ባለታ ወንዶ ከተማም ችግር እንደነበረ የገለጹት የከተማ ነዋሪዎች ሀብት የማውደም ንብረት የማቃጠል ወንጀል ተፈጽሟል ያሉት በከፍተኛ ሁኔታ ንብረታቸው እንደወደመባቸው የተናገሩት የከተማው ነዋሪ ይህ ወንጀል ድርጊት ትላንት ከቀን ጀምሮ እስከ ማታ ሌሊቱ 4 ሰዓት መቆየቱን ተናግሯል። ጉዳቱን አስከፊ ያደረገው የጸጥታ ኃይል በጊዜ መድረስ አለመቻሉ መሆኑንም ተናግረዋል።
ያለው ነገር እስካሁን ያሉት ከተሞች እየበተናቸው ነው፣ እየተተኮሰ ነው። የተዘረፈ ቤት አለ፣ ሱቆችም ተዘርፈዋል። ብዙ በቃ ያልተነካካቸው የለም። በጣም ብዙ ንብረት ተዘርፈዋል። ግማሹ በቤት ውስጥ ምናምን የተመለሰው ማለት ቤታቸው ማደረሳቸው ጉርቤት ምናምን እንደሁን ዘርሰረ እኔ ራሴ የተላጠኩኝ ከቤተሰብ ጉርቤት ብቻ ነው ያደርኩት። ጉርቤት ደግሞ በጣም መስሪያ ቦታቸውንም እንዳለ ዘርፏቸው እንደገና ደግሞ ቤታቸው መኖሪያ ቤትም ገብተው ሰብረው ዘርፈዋል። ሱቅ ተዘርፏል። ለመኖሪያ ቤትም ደግሞ እዚህ ጎረቤት ያሉት ደግሞ ጉራጌዎች ናቸው። እነሱም ደግሞ እንዳደጋቸው ሲጠፉ የቀረበ ሆቴሎች ምናምን እንዳለ ሱቅ ምንም ነገር የለም። ለከበ ከተማ ውስጥ በጣም ሌለኛ እንትን ያለ
የጸጥታ ኃይል የመጣ ጉዳት ከደረሰ በኋላ ነው ወይስ ቀድሞ ገብተዋል?
ጉዳት ከደረሰ በኋላ ነው።
ስንት ሰዓት ነው የመጡት?
ማታ ወደ ሶስት ሰዓት አካባቢ ሳይገባበት ሶስት ሰዓት አራት ሰዓት አካባቢ ነው እኛ አካባቢ አሁን ይህንን ቤት አይተው እነሱ ናቸው እንደውም ዘግተው የተኮሱት።
ከዚህ በተጨማሪ በአፖስቶ በሀገረ ሰላምና በይርጋለምም ተመሳሳይ የጸጥታ ችግር እንዳለ ነው ነዋሪዎች የሚናገሩት።
ትናንት ከረፋዱ አራት ሰዓት አካባቢ ነበር ለውጡ የጀመረው። ወጣቶች በመሰባሰብ መንገዱን አስፋልቱን በመሙላት እንጨት በድንጋይ መንገዶችን በኖር በማደግ ማለት ነው የጀመረው ጉዞ። እንግዲህ ያለ እንግዲህ መንግስት መስሪያ ቤቶች ላይ አጥሮች ላይ ድንጋይ በመወርወር የመንግስት መኪኖችን በማቃጠል ከዛ ቀጥሎ ደግሞ የሚቤት ሄደ የሚቤት ሰዎችን ለማስፈታት ወደ ሙከራ ሲደረግ ነበር። ደገ መጥቶ ደግሞ የግለሰቦችን ቤት እንደዚህ ሆቴል፣ ግሮሰሪ፣ ሱቆችን እቃ አውጥቶ የማቃጠል ባሉበት የማቃጠል እንደዚህ አይነት ነገሮች ነበር ሲደረግ የነበረው። ወደ ማጠቃይ እንደውም የአራዳ የሚባለው ሰፈር ትንሽ ከበድ ያለ ነበር። ወደዛ የግጤ ፋብሪካዊ ተቃጥለዋል፣ ውስጥ ወደ ተቃጥለዋል፣ ግሮሰሪዎች እነዚህ ወድመዋል። ዛሬ ሁሉ አልጠፋም እሳቱ። የግጤ ፋብሪካ ጃሂ የሚባል ግጤ ፋብሪካ አልጠፋም። እንዲገርሙ የእሱ ቤት እንደውም ግጤ ፋብሪካው መኖሪያ ቤቱ መኪናም ጭምር ነው የጋየው እና የአንድ ሰው ይህን ያልስጋይ ትንሽ ይከብዳል። ይመሰት ደግሞ የሀገር ንብረት ነው። ዛሬም እንደዚሁ የቀጥሎ ወደዛ አሊ የሚባል ሰው እያለ እዛም የእሱ ግጤ ፋብሪካ እንደገና የእሱ ወፍጮ ቤትም የተቃጠልበት ሁኔታ ነው ያለው። ፈረንጆች የሚያርፉበት የአጋሽ ጎዝ የሚባል አለ። እሱም በቅርቡ ተቃጥሏል። ሶስት መኪኖች እንደዚሁ ነደዋል። የአንድ ፈረንጅ እንዲሁም ልጆቹ አብሮ እስከ ማጥፋት ደርሰው በኋላ ትክል ቤት የተገኙበት ሁኔታ ነው ያለው እና ዛሬም እንደዚሁ ቀጥሎ አቦስቶ የሚባለው ቦታ ላይ ነው እየተለየ ነው እየተደረገ ያለው። የአንድ አቦስቶ አካባቢ ላይ አንድ ልጅ አሁን ከአቅም በላይ ሆኖ ፌደራል ላይ ሲወረወር ወደ ቤዛ አካባቢ እንደተመታ ሰምተናል። አራዳማ አካባቢ እንደዚህ ሳያቃጥሉ ተው የሚባሉ እንዲህ ብለው እንደዚህ አካባቢ ፌደራል ያው እርምጃ ውስጥ የተወሰኑ ልጆች መመታታቸውን ሰምተናል። ከአቅም በላይ የሆነባቸው ይመስለኛል እነሱም እና ምናልባት ህብረተሰቡ አመራሩና ያለው አካል ተናቦ ሳካል ተሻለ ከባድ ነው ቢሆን ከኋላ የሚሰጠውን ተልእኮ በደንብ ማየት ያስፈልጋል። አሁን ልጆቹን ብቻ ሳይሆን
በሌላ በኩል የሲዳማ አርነት ንቅናቄ ሲአን ዛሬ በሰጠው መግለጫ ከአስር በላይ ሰዎች መሞታቸውን ነው የንቅናቄው የህዝብ ግንኙነት ኃላፊ አቶ ደሳለኝ ሜርሳ የተናገረው። የመከላከያ ሰራዊትም ዞኑን ለቆ እንዲወጣም ጠይቋል። ንቅናቄው
አሁን እየተረጋጋ ቢሆንም አንዳንድ ወረዳዎች አካባቢ መከላከያ ሰራዊት ገብቶ ህብረተሰቡ እየተጋጨ ስለሆነ መከላከያ ሰራዊቱ አካባቢውን በአስቸኳይ ለቆ እንዲወጣና ህብረተሰቡም ወደ ነበረበት ሰላሙ እንዲመለስ በሂደትም ደግሞ ከምርጫ ቦርድ የተነገረውን ነገር በትዕግስት ጠብቆ ለውን ነገር ተከታትሎ መብቱን እንዲያስከብር እንዲረጋጋ መልዕክት ለማስተላለፍ ነበር።
መልካም። መከላከያ ሰራዊት እንግዲህ የህዝቡን ሰላም ለማስጠበቅ በሚል ነው መሰለኝ የገባውና የሲአን አቋም ነው አይደል? መረጋጋት ሰላም እንዴት ሊወርድ ይችላል?
ምርጫ ቦርድ ለውሳኔ አደራጃለሁ ብሎ እጅግ በጣም በዘገየ ሰዓት ያደረሰው መረጃ በሚመለከተው አካል አቋም ሊያስቀይር በሚችል ሁኔታ ህዝቡ ጋር ተወርዶ የተሰጠው መረጃ በሌለበት ሁኔታ ህዝቡ ተረብሾ ተቆጥቶ ባለበት መከላከያ ሰራዊት ደግሞ ሲንቀሳቀስ የተቆርጣዊ ማህበረሰብ እና መከላከያ ሰራዊት መካከል ግጭት እየተነሳ ነው። በዚህም በርካታ ህይወት ጠፍቷል፣ አካል ጎሏል፣ ንብረትም እየወደመ ነው ያለው። ስለዚህ የመከላከያው መግባት የህዝቡን ሰላም ሊጠብቅ አልቻለም፣ ይልቁንም ህይወት እየጠፋ ነው። በመልጋ ወረዳ ወተራ የሚባል ትንሽ ከተማ አለች፣ ወደ ኦሮሚያ የምትዋሰን ከተማ ነች። 12 ሰው ሞቷል። ጉጉማ አካባቢ 2 ሰው፣ ሀዋሳ ከተማ እስከ ትላንት ማምሻው ድረስ 2-3 ሰው ነው የሞተው። እስካሁን እየደረሰን ያለው መረጃ አለቃ ወንዶ፣ ሀገረ ሰላም፣ ይርጋለም፣ ለኩ ሰዎች እየተመቱ እንደሆነ ነው የምናውቀው እና ይሄ አለ የተባለውን የሀገራችን ሰላም እና መረጋጋትም ጥያቄ ውስጥ እንደገና የሚከት ነገር ስለሆነ ነው ይህንን ውሳኔ ድርጅታችን ለውስጥ እየቻለ
በስራማ ዞን ግጭቱ በተቆሰቆሰባቸው ከተሞች የሚገኙ የተለያዩ የህብረተሰብ ክፍሎች መንግስት ተጨማሪ ኃይል በማስገባት የህዝቡን ደህንነት
እንዲያስጠብቅና ዋስትናቸውን እንዲያረጋግጥ ነው የከተማዋ ነዋሪዎች የሚናገሩት። በሌላ በኩል በተፈጠረው ችግር ማዘናቸውን ለክልሉ ቴሌቪዥን ጣቢያ በሰጡት መግለጫ የተናገሩት የክልሉ ርዕሰ መስተዳድር አቶ ሚሊዮን ማቶስ በበኩላቸው ህዝቡ እንዲረጋጋ ጠይቀው የጸጥታ ኃይል በተለየ መልኩ መታየት የለበትም ብሏል። የሃይማኖት አባቶችና የአገር ሽማግሌዎች ከህዝብ ጋር በመወያየት የበኩላቸውን ድርሻ እንዲወጡም ጠይቀዋል።
ህዝቡ በጋራ በመሆን የአካባቢውን ሰላም ማረጋገጥ፣ አሁን የጸጥታ ኃይሉ እያደረገ ካለው እንቅስቃሴ ጎን ለጎን አጠናክሮ እንዲቀጥል፣ ከዚህ ጋር ተያይዞ የተከሰተው ጉዳት ከልብ አዘንን መግለጽ ፈልጋለሁ። ሲዳማ ዞን የተለያዩ ወረዳዎችና ከተማዎች ውስጥ ባለው ሁኔታ መደበኛው የሰላም ሁኔታ ለመመለስ እዚህ ስራዎችን የሰላም እንገኛለን። በአሁኑ ጊዜ የሀገር ሽማግሌዎች፣ የሃይማኖት አባቶች እንዲሁም አመራሩን ከወጣቶች ጋር ተቀናይቶ የሚሰሩበት ሁኔታ ለመፍጠር ስራዎችን እየሰራን እንገኛለን። ይህን በማድረግ አሁን ላይ ያሉ ያለመረጋጋት ሁኔታን ወደ መደበኛ የመረጋጋት ሁኔታ ለማምጣት የሚደረገው ጥረት ላይ ሁሉም ወገን ተባባሪ መሆን የሚገባ ነው የሚሆነው። ይህን ከማገዝ አንጻር በተማዋቀሩ ታመረፍረፍ ስለተከሰተ ለማገዝ የገባ መሆኑን በማወቅ የራሳችን ኃይል ነው በመተባበር መንገዶችን ከመዝጋት መንገዶችን በመክፈት ሰላም ሁኔታችን ወደ መደበኛ ከመለስ በተማዋቀሩ መደበኛ ስራው አይደለም። በተለይ መከላከያ ኃይላቱ መደበኛ ስራ አይደለም። በየሰፈሩ ያለውን ሁኔታ ማረጋጋት አካባቢ ፖሊስና ህብረተሰቡ ኃላፊነት የሚሆነውና ይህን ከማድረግ አንጻር ይህም ስለየ ሁኔታ ማየት ገባ አይመስለኝም። ሰላምን ማይግን ከማስከበር አንጻር መንግስት የተሰጠውን ኃላፊነት መወጣት ስለሚገባው የዜጎችን ደህንነትን ከማረጋገጥ አንጻር መስራት የሚገባውን ስራ መስራትን ስለሚገባው ግዴታም ስለሆነ ይህንን ማድረግ ስራ እየሰራ ነው ያለው።
የክልሉ ፖሊስ ኮሚሽን በበኩሉ ችግሩን በቁጥጥር ስር የማዋል ስራ እየሰራ መሆኑን ገልጸው ሞቱ ስለተባሉና ስለወደመው ንብረት ግና እያጣራው ነው ሲል በኮሚሽኑ የህዝብ ግንኙነት ኢንስፔክተር የታገኘው በኩል ለቪኦኤ ገልጿል።
እኛ ያው እንደ ጸጥታ ኃይል ነው ያለው ነገር ልነግረን ይችላል። የጸጥታ ኃይሉ ተቀናጅቶ ስራውን እየሰራ ነው። ከተማውም አሁን በአሁኑ ሰዓት ላይ በሰላም እንቅስቃሴ ተሽከርካሪ እንቅስቃሴ የጀመረበት ሁኔታ ላይ ነው የሚገኘው። የጸጥታ ኃይሉ ስራውን ከምንጊዜውም በላይ ተግቶ እየሰራ ይገኛል።
የሐዋሳ ከተማው ማለት ነው። ሌሎች አሁን በሲዳማ ዞን ውስጥ ያሉ ከተሞቹ ተመሳሳይ ችግር ተፈጥሯል። ትላንትም ዛሬ
ያው ይህ ለመቆጣጠር ተሞክሯል። ላይ ነው ያለው የጸጥታ ኃይሉ በየትኛውም ቦታ ላይ ሸለቀው ኃይል ገብቶ ስራውን እየሰራ በንብረትም በሰው ላይ የደረሰ ጉዳት ካለ ወደፊት አይተን መረጃውን እንሰጣቸዋለን።
በሰውና በንብረት ላይ የደረሰ ጉዳት ካለን ያለ አልደረሰም ለማለት ነው
አይደለም። ያለውን ዳታውን ኤግዛክት የሆነ ቁጥር መስጠት ስላለብን እሱም ወደፊት ጠቅላላ አድርገን እንሰጣለን። አሁን ጠቅላላ ጸጥታውን ለማስከበር ስለሆነ እየተሯረጠን ያለ ነው። እሱም ወደፊት እንሰጣለን።
መልካም። ግን ከተለያዩ ከተሞች ሀሳቦች ጥቃት ከተፈጸመ በኋላ ወይም ችግር ከተፈጠረ በኋላ ነው የመከላከያ ስራዎች ወይም የጸጥታው ኃይል እየደረሰ ያለው የሚል ሀሳብ ያነሳሉ የአካባቢ ነዋሪዎች። ክፍተት እንዳለ ነው የምነግርህ። ምንም ይሁን ይሄ
አካባቢ ላይ ባለ የጸጥታ ኃይል ነው መጀመሪያ ሰው ሰራው ኃይል ሲያንስ ነው ኃይል መጠየቀው። እሱን ለማድረግ ጥረት ተደርጓል። በሚፈለገው ልክ ቁጥሩ ባለው ቁጥር ልክ ባለው ቦታ ላይ እንዲገኝ እየተደረገ ነው። መጀመሪያ አካባቢ ላይ ያለ ጸጥታ ኃይል ነው ስራው መጫት ያለበት። ከዛ አቅም በላይ ሲሆን ነው ኃይል ያለለው። ሐዋሳ ከተማ ላይ በሚፈለገው ልክ የጸጥታ ኃይል አለ።
ሐዋሳ ከተማ ላይ ትናንት በተፈጠረው ችግር የታሰሩ ግለሰቦች እንዳሉ እየተነገረ ይገኛል። ማህበራዊ ሚዲያ ላይም የተጻፈ እየተነገረ ያለው ይሄ ነው እና ሐዋሳ ከተማ ላይ የተጎዳውን ሰው ጨምሮ የታሰሩንም አጣርታችኋል ብለን ስለምናስብ የሐዋሳ ከተማ መረጃ ምን ይመስላል? የሌሎችን እናቆይ ለማለት
ተጠርጣሪ ያው ይያዛል። አሁንም ይያዛል። ትናንትናም እየተያዘ ነበረ። ቁጥሩ ግን ይህን ያህል ተጠርጣሪ እጃችን ላይ ያለ ማለት አንችልም። ገና እየመዘገብ ነው። ገባ ላይ አሁንም በአሁን በምደውል ሰዓት ላይ እዛ ቦታ ላይ ነው ያለው። ተጠርጣሪዎች ይመጣሉ፣ ዛሬም ይመጣሉ። ተጠርጣሪ ናቸው። ገና ተጣርቶ ጉዳዩ ላይ ያሉበት የሉበት የሚለው ነገር በጥርጣሬ እየተያዘ ነው። መንገድ ላይም መንገድ ሲገጉ የነበሩ ግለሰቦች ይያዛሉ። በዛ ልክ ነው ያለው።
መልጋ አካባቢ በተፈጠረው ግጭት በህዝብና በጸጥታ ኃይል መካከል ተኩስ ተከፍቶ ከሁለቱም በኩል በቁጥራቸው ከአስር በላይ የሚሆኑ ሰዎች ሞቷል የሚል መረጃ አለ።
እኔ መረጃ የለኝም።
ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ ሐዋሳ።
ዮናታን እናመሰግናለን። ቀደም ሲል የጠቆምኩት ዘገባ ነው የሚቀጥለው። የሲዳማ ዞንን የክልልነት ጥያቄ ተከትሎ በተፈጠረ የጸጥታ ችግር ከትናንት ጀምሮ 20 የሚሆኑ ሰዎች እንደተገደሉ የሲዳማ አርነት ንቅናቄ በአህጽሮተ ቃል ሲአን ዋና ጸሐፊ ለቪኦኤ ገልጠዋል። ብዙ ሰዎች መቁሰላቸውንም ተናግረዋል። መረጋጋትና ጸጥታ እንዲሰፍን የመከላከያ ሰራዊት ከዞኑ እንዲወጣም ሲአን ጠይቋል። መልስካቸው አማሃ የሲዳማ አርነት ንቅናቄ ዋና ጸሐፊና የኢትዮጵያ ዲሞክራሲያዊ ፌዴራላዊ አንድነት መድረክ የቁጥጥር ኮሚቴ አባል አቶ ለገሰ ላንቃሞን ከአዋሳ በስልክ አነጋግሯል።
በአሁኑ ጊዜ ከሲዳማ ዞን የክልልነት ጥያቄ ጋር በተያያዘ በአካባቢው በዞኑ በጣም ብዙ ችግር እየተፈጠረ እንደሆነ እንሰማለን። ከትላንትና ጀምሮ እስቲ ያለውን ሁኔታ ያስረዱኝ። ምንድን ነው የሆነው?
የደረሰው ችግር ምንድን ነው? የክልልነት ጥያቄ ፋሚሌ 11-11 የተባለው ቀርቦ እያለ በ24 ሰዓት ልዩነት ብሔራዊ ምርጫ ቦርድ የሰጠው መግለጫ አለ። ሪፈረንደም እንደሚያካሂድ በአምስት ወር ውስጥ እንደሚጨርስ ሲገልጽ አንዳንድ ቅድመ ሁኔታዎችን በማስቀመጥ እንደተናገረ የሚታወቅ ሲሆን ሲዳማን ያስቆጣው በዛ በትንሽ ሰዓት ውስጥ ህዝቡ ጉድማሌ ወጥቶ ይህንን ሁሉም ህዝብ ሳያውቅ ሳይመክርበት በዘገየ ሰዓት ላይ በተሰጠው መግለጫ ባለ መግባባትና ጀቶ የሀገር ሽማግሌዎች፣ ፖለቲካ ፓርቲዎች፣ ሌሎችም የመንግስት አካላትም አልመከሩበትም። ሁለተኛ ቀን በ11-11 ጠዋት ላይ ወደ ጉድማሌ ሲወጣ መንገዱ ሲዘጋና ጉድማሌው ሲዘጋ አትገቡም ሲባል ነው እንግዲህ ችግሮች የተፈጠረው። ከዛ በኋላ የተቆጣው ህዝብ ከተማ ውስጥ አንዳንድ ቦታዎች ጎማ ማቃጠልና ድንጋይ ማስጠር መንገድ መዝጋት ነገር ሲያደርግ መከላከያ ገብቶ ሲከለክል ነበረ። ከዛ በኋላ አንድ ሶስት ሰው ከተማ ውስጥ ከሞተ በኋላ የሲዳማ ወጣት ልጆች ከሞቱ በኋላ ነገሩ ወደ ከሰዓት በኋላ ወደ ገጠር ከተማዎችና ገጠር ወረዳዎች ነው ተዛመተው። በዛ የተነሳ ወተራሳ የሚባል ቦታ ላይ መከላከያ ከኮፋሌ በኩል ገብቶ ወደ አርባጎና ለመሄድ ሲሞክር በተኮሰው ተኩስ የተነሳ አንድ 14 ሰው እንደሞተ ከዛም በኋላ እስከ ጠዋት ድረስ ችግሮች እንደነበሩና አለመግባባቶች እንደነበሩ ነበርና አሁን ወደዛ አካባቢ ጋፍ ብሏል። የአዋሳ ከተማ በአሁኑ ሰዓት ላይ የትራንስፖርት እንቅስቃሴ አለ፣ ሰው ይንቀሳቀሳል። ሐዋሳ ደህና ነው። ወደ ሀገር ሰላም ነው ተዛመተው። ወደ ሀገር ሰላም አካባቢም ብዙ ሰው እንደሞተ ይነገራል። በትክክል ቁጥሩ ማግኘት አልቻልንም። የቆሰለ ብዙ ነው፣ የሞተ ብዙ ነው ይባላል። በትክክል ማወቅ የቻልነው ወደ 20 የሚሆን ሰው ነው የሞተው። አጠቃላይ አሁን የደረሰን መረጃ
ምርጫ ቦርድ ውሳኔ ቅድመ ሁኔታ ያለው አልመሰለንም እኛ ስናነበው። ቅድመ ሁኔታ የተባለው ምኑ ነው እና ህዝቡን ያስቆጣው ምንድን ነው?
ቅድመ ሁኔታ የተባለው ከተማው የሐዋሳ ከተማ ጉዳይ እና አንዳንድ ነገሮች ከዞኑ ጋር ከክልሉ ጋር ተነጋግረን የምንፈጽማቸው ይሆናል ሲባል ህዝቡ በትክክል ያንን ልረዳ አልቻለም። ሁሉም ቤት ቴሌቪዥን የለም፣ ሬዲዮ የለም። ሬዲዮና ቴሌቪዥን ያለው ቀርቦ ቁጭ ብሎ መወያየት አልቻለም። ወደ ታች ወደ ገጠር አካባቢ መረጃው በትክክል ባልመድረሱ ከአመራሮችም ጋር ቁጭ ብለው ሽማግሌዎችም ሳይወያዩበት በመሀል ላይ ነው እንግዲህ ቀኑ አልቆ ወደ ሌላ ነገር የተዛወረው
እና ይሄንን የተሰበሰበውን ህዝብ ለማረጋጋት ሲያንም ሆነ የሀገር ሽማግሌዎች እና ሌሎችም ጉዳዩን የሚያንቀሳቅሱት አካላት የወሰዱት እርምጃ አለ?
አዎ፣ ሲያን እንግዲህ እያደረገ ያለው ሽማግሌዎችን ሞክረዋል፣ የሚያዳምጠውን በእርግጥ አጥተዋል። የሲዳማ ንቅናቄ በበኩሉ ከትላንትና ጀምሮ በተለያዩ ሚዲያዎች የብሔራዊ ምርጫ ቦርዱን መግለጫ በትክክል ተወያይተን በተከታታይ ስራቸውን እንዲጀምሩ ማስደረግ ነው እንጂ በቁጣና በንዴት የሚሆን ነገር ጥሩ ስላይደለ እየመከርን ነው። እንግዲህ መከላከያ የገባው መከላከያ ከያነዱ ወረዳና ከያነዱ አካባቢ ወጥቶ ወደ ካምፕ ቢመለስና ህዝቡ ቁጭ ብሎ በጉድማሌ እንደተለመደው ተወያይቶ ሰላምና መረጋጋት እንዲኖር እንዲያደርግ ጥረት እያደረግን ነው። በተለያዩ ሚዲያዎች ላይ እየሰጠን ነው፣ መግለጫ እየሰጠን ነው ያለ ነው። አጠቃላይ የፓርቲው መግለጫ ነገሩ ሲረጋጋ የምንሰጥ ይሆናል ብለን እንጠብቃለን።
የመከላከያ ሰራዊት ከዞኑ መውጣቱ ለምንድን ነው የሚያስፈልገው?
ምክንያቱም መከላከያው መውጣት ያስፈልግበት ምክንያት መከላከያን ባየ ቁጥር ነው እንግዲህ ህዝቡ ታች እየተቆጣ ያለው። ምክንያቱም መከላከያ የሀይል እርምጃ በመውሰዱ የተነሳ የቁጣው እንግዲህ ሰው ሲገደል የሚፈጠረው ነገር የሚታወቅ ነው እና ሰው የሞተበት ዘመድ የሞተበት አለ። 13 ሰው 14 ሰው አንድ አካባቢ ላይ በአንድ 2-3 ቀበሌ ውስጥ መሞት ከባድ በመሆኑ ሊያረጋጋው አይችልም። ሀይል እርምጃ ሊያረጋጋው ስለማይችል ሽማግሌዎችና ፖለቲካ ፓርቲዎች ቢቻል ገዢ ፓርቲዎችም አካባቢው መረጋጋት እንዲኖር የራሳቸው መግለጫ ቢሰጡና ሰው እንዲረጋጋ ቢያደርጉ የተሻለ የሚሆን ነው የሚመስለን። እኛ ግን መከላከያ በመውጣት እንዲወጣ የምንፈልገው እንዲረጋጋ ነው። መረጋጋት እንዲኖር ነው። እንግዲህ
ግን ትላንትና መከላከያ ያልደረሰበት የተለያዩ ከተሞች ቅድም የጠቀሷቸው እንደ አገረ ሰላም፣ ይርጋለም እና አለታ ወንዶን የመሳሰሉት ከተሞች ተለይቶ የተጠቁ ቤቶች የተቃጠሉ ቤቶች እንዳሉ ተሰምቷል፣ ሪፖርት ተደርጓል። ይሄ መከላከያ ሳይገባ የተፈጸመውን ድርጊት እናንተም ሆናችሁ ሌሎቹ የሚመለከታቸው አካላት ለማስቆም እንዴት አልቻላችሁም? ታዲያ
ለማስቆም እንግዲህ መንገድ መዘጋትና የራስን ደህንነት አስቸጋሪ በመሆኑ ነው እንጂ ለማረጋጋት የምንችል ይመስለናል። እኛ ማረጋጋት አቅም ይኖረናል ብዬን ተስፋ ነው የሚያደርገው። ምክንያቱም በሚዲያ ነው አሁን ከዛ በላይ ይሆን ነበረ። በሚዲያ ባንወጣና ሰላም እንዲኖር ባንጮ ኖሮ የባሰ ከዛ በላይ ይሆን ነበረ እና መከላከያ በገባ ቁጥር ነው አሁን በተለይ ጠዋት ላይ ሀገር ሰላም ዛሬ ወደ መረጋጋት ነበረ። መከላከያ ሲገባ እንደገና የተነሳ ነገር አለ። ከባድ ነው። ሞት ተነሳው። ከዛ በኋላ
መጀመሪያ ይሄ እርምጃ በሰዎች በንጹሀን ሰዎች ንብረት ላይ ጉዳት ከመድረሱ በፊት እንዴት አላረጋችሁም? ለምን አላረጋጋችሁም ታዲያ?
ንብረት እንዳይጠፋ ለማድረግ ፍላጎት የለንም እኛ።
አላችሁ ማለት አይደለም። አላችሁ አላልኩም እኮ። እንደሚሉኝ ከሆነ አቅሙ ካላችሁ፣ ተሰሚነቱ ካላችሁ ይሄ ነገር ከመደረጉ በፊት ለምን አላስቆማችሁትም? ወደዚህ እርምጃ ለምን ሄደ ማለት ነው?
እንደውም ቀኑም ሳይደርስ ነው ከምርጫ ቦርድ ይሄ ነገር እንደሚከሰትና ችግሮች ይኖራሉ፣ ቀደም ብላችሁ ለህዝቡ የመሆኑን አንድ ነገር በሉ በማለት በጽሁፍም በቃልም በተለያዩ ስብሰባዎችን ስናነሳ ነበር፣ ስንጮህ ነበረ። ይሄ እንደሚከሰት ቀደም ብለን እናቅ ነበር እና ለጠቅላይ ሚኒስትሩም ግልባጭ አድርገናል፣ ለፌዴሬሽን ምክር ቤትም ግልባጭ አድርገናል። ችግሮች ይፈጠራሉ። ህዝቡ 11 እያለ ያለው ልናስቆም የማንችለው ደረጃ እየሄደ ነው የሚለው ነገር ቀደም ብለን ጀምረው፣ ዛሬ አይደለም ትላንት አይደለም ጀምረው ነው፣ ቀደም ብለን ጀምረናል በፓርቲ ደረጃ። ግን ትላንትና ለማስቆም መንገድ መውጫም የለም ተሽከርካሪም የለም መውጣትም አትችልም። ትላንትና ዛሬ ነው መንቀሳቀስ የተቻለው እና ዛሬ እድል አግኝተን ነው ጸጥታውን ትንሽ ልረጋጋ ከተማ ራሱ የቻለው
እና ወደፊት እንዲህ ያሉ ነገሮች እንዳይፈጠሩ ምን ማድረግ ትችላላችሁ እናንተ?
ማድረግ የምንችለው ከህዝብ ጋር መወያየት ነው። አጠቃላ ሁኔታውን ለህዝብ ማሳወቅ ነው። ህዝቡን ቁጭ ብለው ተወያይተው በሀገር ሽማግሌዎች ጉዳዩንና ችግሩን እንዲፈቱ ማድረግ ነው ያለብን። ሰላም እንዲፈጠር የራሳችን ጥረት ማድረግ ነው ያለብን እንጂ በኃይል እና በጉልበት የሚሆን ነገር የለም። በህገ መንግስቱ መሰረት በስርዓት ብሔራዊ ምርጫ ቦርድም እንግዲህ የራሱን ስራ እየሰራ በየሰዓቱ መግለጫዎችን እየሰጠ በዚህ ደረጃ ደርሻለሁ እያለ ህዝቡን እያረጋጋ ሲሄድ እኛም በሃይማኖት ተቋማትም በሽማግሌዎችም በጊዮቶችም በፓርቲም ደረጃ ለማረጋጋት ነው ጥረት የምናደርገው።
ግን አሁን ከተፈጸሙት ድርጊቶች አኳያ ሲታይ ሲያን በህዝቡ ዘንድ ያለው ታማኝነት ወይም ተቀባይነት በጣም አነስተኛ እንደሆነ ያሳያል። ምክንያቱም የተፈጸሙት ድርጊቶች ከእናንተ ቁጥጥር ውጭ ናቸው የሚሉኝ። አሁን
ከእኛ ቁጥጥር ውጭ የሆነበት ምክንያት ጊዜው በማጠሩ ነው። ጊዜው በአጥር ኖሮ ቀደም ብሎ ብሔራዊ ምርጫ ቦርድ ከ10ና ከ15 ቀን በፊት ቀደም ብሎ የፓርቲ ውሳኔ አድርጎ መረጃ ከሚሰጥ ቀደም ብሎ የራሱን ስራ መስራት ቢችል ኖሮ ቦርድ አልተቋቋመ እንጂ የቆየው ብሔራዊ ምርጫ ቦርድ እንደተቋቋመበት ወዲያው ለዚህ ጉዳይ ትኩረት ሰጥቶ በሰልፍ ጊዜ በሰላም ሰልፍ ጊዜ በስራ ማቆም አድማ ጊዜ ጸጥ አለው። በዚህ በሰዓቱ እንኳን ተናግሮ በጊዜው ቢሆን ኖሮ የተሻለ ውጤት ማግኘት እንችል ነበረ። ግን በማቆየቱ 24 ሰዓት ላይ ቀርቶ እያለ መግቢያ መመስጠቱ ለእኛም ለህዝቡም ሰዓት ያጠረበት ስለሆነ ነው የተቸገር ነው።
በእናንተ በኩል ህግ ያስቀመጠውን ግዴታ ሁሉ ተፈጽመናል የሚል እምነት ነው ያላችሁ?
ህግ ያስቀመጠውን ሁኔታ ሁሉ የጠበቅን ቢሆንም አሁንም ብሔራዊ ምርጫ ቦርድ ራሱ ቀደም ብሎ መግለጫዎችና ዝርዝር ሁኔታዎችን ሰሌዳዎችን ቢገልጽና ህዝቡ እንዲረጋጋ ቢያደርግ ምንም ምክንያት የለውም በ11 ላይ ጨርሶ እዛ ብቻ ማለቅ አለበት የሚል ግምት በፓርቲ ደረጃ የለንም። በህጋዊና በህገ መንግስቱ መሰረት ግን እንደሚፈጸም እናምናለን።
እሺ፣ አመሰግናለሁ አቶ ለገሰ ላንጋሞ ለትብብሮ።
እኔም አመሰግናለሁ እንግዲህ የተሰጠኝ እድል።
መለስካቸው አምሃንና ዮናታን ዘብድዮስን ለዘገባዎቻቸው እናመሰግናለን። አድማጮች፣ በዚህ አነጋጋሪ ይልቁንም አሳሳቢ በሆነ ርዕሰ ጉዳይ ዙሪያ የአካባቢው ተወላጆች የሆኑ የፓርቲ ተጠሪዎችና እንዲሁም ጥናት ያደረጉ ባለሙያዎችን ጨምሮ ሰፊ ውይይት በወቅታዊው በአሳሳቢው ግጭትና በመፍትሄዎቹ ዙሪያ የተደረገ ውይይት በነገው ምሽት ዝግጅታችን እንደሚኖር ከወዲሁ እናስታውቅ። በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈው ስርጭታችን እስከ 4 ሰዓት ይቀጥላል። አስተናጋጆች
አዲሱ አበበና
እኔም አሉላ ከበደ
ሁለተኛውን አጋማሽ ስርጭታችን በሚቀጥለው ቀዳሚ ቅንብር እንጀምራለን። በሰንቀሌ ፖሊስ ማሰልጠኛ የሚገኙ አንዳንድ የታሰሩ ግለሰቦች በምግብ እጥረትና አያያዝ ጉድለት እየታመሙ መሆናቸውን ገለጡ። መንግሥት በቶሎ ይልቀቀን፣ እስኪለቀንም አያያዛችንን ያሻሽልልን ሲሉ አመልክተዋል። የኦሮሞ ፌዴራሊስት ኮንግረስ ፓርቲ አባላቱ መታሰራቸውንና ስለ ሰብአዊ አያያዛቸው ለማወቅ መቸገሩን አስታውቋል። የኦሮሚያ ጸጥታ ቢሮ ምክትል ኃላፊ በስረኞቹ የሰብአዊ አያያዝ ላይ የሚነሳውን ቅሬታ ያስተባብላሉ። ናኮር መልካ ዝርዝሩን ልኳል።
ሰሞኑን በአምቦ ዩኒቨርሲቲ ሪፈራል ሆስፒታል ተገኝቼ ከሰንቀሌ ፖሊስ ማሰልጠኛ ተቋም ለሕክምና የመጡ የታሰሩ ግለሰቦችን አነጋግሬ ነበር። በመንግስት ጸጥታ ኃይል ስለሚጠበቁ ራቱ የተሟላ ቃለ መጠይቅ ላደርግላቸው ባልችልም እንዲሁ ቀርቤ ለምን እንደመጡና ያሉበትን ሁኔታ እንዲያስረዱኝ ጠይቄያቸው መልስ ሰጥተውኛል። ለደህንነታቸው ስለሚሰጉ ስማቸውን ከየት እንደታሰሩና የበሽታቸውን አይነት መናገር እንደማይፈልጉም ገልጸዋል። ከታሳሪዎች መካከል አንዱ ከምግብና ንጹህ ውሃ እጥረት ሳቢያ በጣም እንደሚያማቸው በመግለጽ ከታሰርኩ አንድ ወር ከሁለት ሳምንት አልፎኛል። ለምን እንደታሰርኩ ማንም አልነገረኝም፣ የጠየቀኝም የለም። ግን የኦነግን ታጣቂ ትደግፋላችሁ፣ ስንቅ ታቀብላላችሁ የሚል ውንጀላ ሲቀርብ ይሰማል። ከኔ ጋር ከ4000 እስከ 5000 የሚሆኑ ሰዎች አሉ ብለዋል። የምንተኛበት ቦታ ችግር ባይኖርም በመጸዳጃ ቤት እጥረት ሰዎች ለኩላሊትና ሌሎችን በሽታዎች እየተጋለጡ ነው ሲሉም ገልጸዋል። መንግስት የሰብአዊ አያያዛቸውን እንዲያሻሽልና በአሰት ተያዙ ያሏቸውንም በፍጥነት ይልቀቅ ሲሉ ጥሪ አቅርበዋል። የሁለት ወር እንዲሁም 5, 8 እና 9 ወራት ነፍሰ ጡሮች በአያያዝ ጉለትና በደረሰባቸው እንግልት ሳቢያ ጽንሳቸው በመውረዱ እስካሁን ደም አልቆም ያላቸው ሴቶች አይቻለው የሚሉት ሌላው ስማቸው እንዳይጠቀስ የጠየቁ ታሳሪ ናቸው። እሳቸውም በጣም እያመመኝ ነው ካሉ በኋላ የረባ ሕክምና ስላልተደረገልኝ ህመሜ ሊታገስልኝ አልቻለም ብለዋል። መንግስት እኛን ያመጣንበትን ምክንያት እስራትም ይሁን ታድሶ በዚህ ጊዜ ትጨርሳላችሁ እንዲልና ወደ ልጆቻችን በቶሎ መመለስ እንፈልጋለን ብለዋል። ምን ያህል ታሳሪዎች በሆስፒታሉ እንደታከሙና የህመማቸውን ምክንያት እንዲነግሩኝ የህክምና ክፍል ኃላፊ ዶክተር ጎንፋን ብጠይቅም ስለ ጉዳዩ መረጃ ስለሌለኝ ልተባበር አልችልም፣ ነገር ግን ከሰዓት ደውልልኝ ካሉ በኋላ መልሼ ስደውልላቸው ስልካቸውን አላነሱልኝም። ከታሳሪዎች ቤተሰብ መካከልም ለደህንነቴ ስለምሰጋ ስሜ እንዳይጠቀስ ያሉት ግለሰብ የቤተሰብ አባላቸው አያያዝና ጤና እንደሚያሳስባቸው ገልጸዋል።
የምኖረው አምቦ ከተማ ውስጥ ነው። ማለት ለደህንነቴ ስለምሰራ ማንነቴንም ማን እንደታሰረብኝ መናገር አልፈልግም እና ከታሰረብኝ አንድ ወር ከሁለት ሳምንት ነው። በአይኔ ራሱ ካየሁት ማለት ነው።
የእርስዎ የቤተሰብ አባል ነው የታሰረው? ማን ነው ያሰራቸው?
ፖሊሶች ናቸው ማለት ነው። መጥቶ ያዙት የኦሮሚያ ፖሊስ የሚለብሱ ማለት ነው።
አሁን የት ነው ያሉት?
አሁን ፖሊስ ማሰልጠኛ ሰንቀሌ።
ስለያ ያዛቸው እዛ ውስጥ ስላለው ሁኔታ ያጣሩት ነገር አለ?
አሁን ላይ ባለፈው ሳምንት ላይ ምግብ አድማ አድርገዋል የሚባል ወሬ ሰምተናል ማለት ነው። ለምንድነው ሲባል ምግብ እየተሰጣቸው አይደለም፣ አያያዛቸው ጥሩ አይደለም ብለው ማለት ነው።
መንግስት በተለያየ ጊዜ መግለጫ ሲሰጥ እኛም ስንጠይቅ ከምዕራብ ኦሮሚያ ጸጥታ ጋር በተያያዘ የጸጥታ ችግር እንዲፈጠር አድርገዋል ተብሎ የተጠረጠሩ ሰዎች ለታድሶ በተለያየ ቦታ እንደገቡ ነው የሚናገረው እና ምናልባት ይህ የቤተሰብ አባሎ ተካፋይ ነበሩ ወይስ ሌላ ምክንያት አለ?
ማለት ነገር ያደረገው ነገር አለ ብዬ አላስብም። ካደረገ ደግሞ ማለት ልብ አለ፣ በህግ መጠየቅ ነበረባቸው ማለት ከአለምንም ደፋል ከቤት ይዘው ማሰር ማለት
በሰንቀሌ ከታሰሩ ሰዎች መካከል የእኛም አባላትና አመራሮች ይገኙበታል ያሉት የኦሮሞ ፌዴራሊስት ኮንግረስ ፓርቲ ስራ አስፈጻሚ አባል አቶ ጥሩ ነገምታ መሆን አለበት በሚሉት ላይም ማብራሪያ ሰጥተዋል።
በትክክል እንደተባለውም አባሎቻችን ከማዕከላዊ ኮሚቴ አባላት ጀምሮ የዞን አመራር አባላት እንዲሁም መደበኛ አባላት በብዛት ታስረው ይገኛሉ። ብዛታቸው ወደ 20 ይከዳሉ የአማራራ አባላት ብቻ ፖለቲካ መሄዳሩ ድጋሚ የማጥበብ አይነት እንቅስቃሴ አድርገን ነው የምንመለከተው።
ከሰባዊ መብት አያያዝ ጋር በተያያዘ በዚህ ዙሪያ ኦፌኮ ያደረገው ማጣራት አለ
እንግዲህ በግል ይሄ ደርሶባቸዋል የሚል መረጃ የለንም። መረጃም ደግሞ እንደናገኘ የተደረገው ሰዎች ከቤተሰቦቻቸው ርቀው ኦፌኮ ሊደርስበት ከሚችለው ርቆ የታሰሩ ናቸው። ጤንነታቸው ደህንነታቸው ምን ላይ እንዳለ አናውቅም። ይታመሙ የሚጠይቃቸው ቤተሰብ የለም። እኛም በተለያየ ሁኔታ ልናስጠይቃቸው ሙከራ አድርገን አልተሳካልንም። ስለዚህ ከቤተሰብ ተነጥለው መታሰራቸው ከህግ አማካሪ ርቀው መታሰራቸው ሁሉ ሰብአዊ መብታቸውን እንደሚጎዳ ከተራ ወንጀለኝነትም በባሰ የህልና እስረኞች መሆናቸውን ነው የሚያመለክተው። ይሄ አስቸጋሪ ሁኔታዎች ላይ እንዳሉ ነው የምንረዳው።
ማለት የሚፈልጉት ነገር አለ ምንድን ነው መደረግ ያለበት?
ይህ አገር ኢትዮጵያ ኦሮሚያ የጋራ ሀገራችን ናት። ይህንን የጋራ ሀገራችን ውስጥ የሚያገባን አለ፣ የሚመለከተን ጉዳይ አለ። የጋራ የሆኑ ችግሮች የሚከሰቱበት ጊዜ በጋራ ተነጋግረን መፍትሄ የሚፈልግለት ይሻላል እንጂ የአንድ ወገን ጫፍ ብቻ ለሚከሰቱ ችግሮች ወይም ለሚፈጠሩ ችግሮች መፍትሄ አፈላላጊ አይሆንም። በተለይም ደግሞ የችግሩ አካል የነበረ ሰው ተረጋግቶ ሁኔታዎችን ማየት መቻል ይኖርበታል። በተለይ አመራር ላይ ያለው ፓርቲና መንግስት ይሄንን በጥሞና እንደገና ከልሶ ሊያዝ የሚገባ ነገር ነው። ምክንያቱም ኢትዮጵያ ወደ አልተፈለገ አቅጣጫ መሄድ የለባትም የሚል እምነት አለን። ይሄንን እንደሚያሳስበን ነው ለህዝባችንም ለመንግስትም ለማሳወቅ የምንፈልገው።
የኦሮሚያ ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ ስለ ሰንቀሌ እስረኞች አያያዝ በተመለከተ ተከታዩን ብለዋል።
ምን ያህል ሰዎች በመንግስት ተይዘው ይገኛሉ በአሁኑ ሰዓት?
በየጊዜው በየቀኑ ተይዞ የሚገቡ ስለሆነ ቁጥራቸውን አሁን በትክክል አላውቅም።
የሰብአዊ መብት አያያዝ ላይ ችግር አለ የሚሉ ግለሰቦች አሉ። የሰብአዊ አያያዛቸው ምን ይመስላል?
ይኖራሉ፣ ይጠበቃሉ። ያ እንግዲህ አብዛኛው ጦርነት ላይ ተሰማርቶ የተያዙ ናቸው። ሌሎቹ ደግሞ እንደዚሁ ኢሰብአዊ ድርጊቶችን በሰው ልጆች ላይ የፈጸሙ ሰዎች ናቸው።
ተረጋግጧል ይሄ ነገር እንደዚህ እንዳደረጉ?
ገና እኔ ፍርድ ቤት ነው የሚያረጋግጠው። ተጠርጥሮ የተያዙ ናቸው።
የፍርድ ሂደታቸው ተጀምሯል?
ይጣራል። ገና እዛ እየተጣራ ፍርድ ይቀርባል።
ጥሩ። ከጤና አንጻር እየታመምን ነው የሚሉ ሰዎች አሉ። ምናልባት ከምን የተነሳ ነው እየታመሙ ያሉት? ይህንን ነገር አጣርተዋል?
እንደ ማንኛውም ሰው ሊታመሙ ይችላሉ። እዛ ክሊኒክ አለ። ከዛ ከአቅም በላይ ከሆነ ደግሞ ሆስፒታል ሪፈር ይሄዳሉ። የተለየ በሽታ እዛ ገብቶ ወይም ተላላፊ በሽታ ኖሮ ሳይሆን እንደ ማንኛውም ህብረተሰብ እንደሚታመሙ ሊታመሙ ይችላሉ። ያ ደግሞ ክትትል ይደረግላቸዋል፣ ይታከማሉ ማለት ነው።
ከዚህ በኋላ ያለው ሂደት ምንድን ነው? አንዳንዶቹ መቼ እንደምንለቀቅ አናቅም፣ ታድሶ የተባለውንም አልጀመርንም ይላሉ።
ሁሉም ታድሶ አይገባም። ወንጀለኛ ይጠየቃል። በህግ ታድሶ ተሰጥቷቸው ወደ ቤታቸው የሚመለሱ አሉ። ይሄ ደግሞ ሂደት አለው፣ በሂደቱ ይፈጸማል።
ለምን አልተጀመረም እስካሁን ታድሶ?
ታድሶው መቼ እንደሚጀመርና እንደሚጠናቀቅ ባይገለጽም እንደጨረሱ ወደ መጡበት የሚመለሱ ይሆናል ሲሉ አስታውቀዋል። በወንጀል ድርጊቱ ተጠርጥሮ እንጂ በፖለቲካ አመለካከቱ ወይም ደግሞ የፖለቲካ ፓርቲ አባልነቱ የታሰረ አንድም ግለሰብ የለምም ሲሉ ገልጸዋል። ለቪኦኤ ናኮር መልካ አምቦ።
ናኮር መልካ ለዘገባው እናመሰግናለን። ተከታዩ የስፖርት ቅንብር ነው።
I've been hearing about colonialization, that FIFA is colonializing Africa again.
ስለ ቅኝ አገዛዝ FIFA አፍሪካን በድጋሚ ቅኝ እየገዛ ነው ሲባል ስሰማ ቆይቻለሁ አሉ። የዓለም የእግር ኳስ ማህበራት ፌዴሬሽን FIFA ፕሬዝዳንት ጂያኒ ኢንፋንቲኖ ትላንት በተካሄደው የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ጠቅላላ ጉባኤ ላይ ባደረጉት ንግግር። ፋትማ ሳሙራ የFIFA ዋና ጸሐፊ ሆነው ሲሾሙ ግን ተቃራኒውን አፍሪካ FIFAን ቅኝ እየገዛች ነው የሚሉትን አልሰማሁም ሲሉም ቀጠሉ። የዚህ ሁሉ ዝግመነሻ በካፍ ውስጥ ያለውን ችግር ይቀርፋሉ በሚል ሴኔጋላዊቷ የፊፋ ዋና ጸሐፊ ፋትማ ሳሙራ ጊዜያዊ የካፍ የበላይ አስተዳዳሪ ሆነው መሾማቸው ነው። ይህ ከመሆኑ በፊት ደግሞ የካፍ ፕሬዝዳንት አህመድ አህመድ በሙስናና ማጭበርበር ተጠርጥረው በፈረንሳይ ፖሊስ በቁጥጥር ስር ውለው ተለቀዋል። በስልጣን ይባልጋሉ የሚል ተደጋጋሚ ቅሬታም ከራሳቸው የስራ አስፈጻሚ አባላት ሳይቀር ሲቀርብባቸው ነበር። የአፍሪካ እግር ኳስ ውስጥ ያለውን ለውጥ ያፋጥናሉ፣ ችግሩን ይቀርፋሉ በሚል የመጡት ፋትማ ሳሙራ ሹመታቸው በካፍ ስራ አስፈጻሚ ኮሚቴ ጸድቆላቸዋል። ይህን ሹመት የቀድሞ የፊፋ ፕሬዝዳንት ሴፕ ብላተር ለቢቢሲ በሰጡት አስተያየት አዲሱ የቅኝ አገዛዝ መንገድ ሲሉት፣ እርሳቸውን የተኩት ኢንፋንቲኖ ደግሞ ካፍን መርዳት ነው ብለውታል። በካፍ ያለው ውዝግብ ግን በዚህ አላበቃም። ፕሬዝዳንቱ አህመድ አህመድ ተቀዳሚ ምክትል ፕሬዝዳንታቸውን አማጁ ፒኒክን ከኃላፊነት አንስተዋል። ሌላው ደግሞ የዳኝነት ውዝግቡ ነው። ካፍ በትዊተር ገጹ በኩል የፍጻሜውን ጨዋታ የሚመሩት ደቡብ አፍሪካዊው ቪክቶር ጎሜዝ እንደሆኑ አሳውቆ የነበረ ቢሆንም የዋንጫውን ፍልሚያ የሚዳኙት ግን ካሜሩናዊው አሊዩ ማሊሁ መሆናቸው ታውቋል። ስህተቱ የተሰራው የካፍን የማህበራዊ ትስስር ገጾች እንዲያስተዳድር ኃላፊነት በተሰጠው ሶስተኛ ወገን መሆኑን ካፍ አስታውቋል። ከነዚህ ከሜዳ ውጪ ካሉ አስተዳደራዊ ውዝግቦች ባለፈ ግን የአፍሪካ ዋንጫው በአንድ ምድብ የነበሩትን ሴኔጋልና አልጄሪያን በፍጻሜው ያፋልማል። በኮከቡ ሪያድ ማህሬዝ የሚመሩት አልጄሪያዎች በምድቡ ከሴኔጋል ጋር ያደረጉትን ጨዋታ ጨምሮ ስድስቱንም የአፍሪካ ዋንጫ ግጥሚያዎቻቸውን አሸንፈዋል። 12 ጎሎችን ያስቆጠሩት የበረሃዎቹ ቀበሮች ከ29 ዓመታት በኋላ ሁለተኛ የአፍሪካ ዋንጫቸውን ለማንሳት በሳዲዮ ማኔ የሚመራውን የሴኔጋል የአጥቂ መስመር ማቆም ይኖርባቸዋል። ሴኔጋሎች ቤልሃጂ ዲዩፍ፣ ፓፓ ዲዮፕ፣ ሳሊፍ ዲያዮ፣ ካሊሉ ፋዲጋ፣ አንሪ ካማራ እና በአሁኑ አሰልጣኛቸው አሉ ሲሴ ዘመን በነበራቸው ወርቃማ ትውልድ እንኳን ያላሳኩትን የአፍሪካ ሻምፒዮንነት ህልም እውን እንዲሆን ለማድረግም ያለ ኮከቡ ተከላካያቸው ካሊዱ ኩሊባሊ፣ ማህሬዝ እና ዮሴፍ ቤላይሊ የሚመሩትን የአልጄሪያ አጥቂ መስመር ማቆም የሚጠበቅባቸው ይሆናል። የሁለቱ ቡድኖች ፍልሚያ ምሽት 4 ሰዓት ይጀመራል። ለአሜሪካ ድምፅ ሬዲዮ ግርማቸው ከበደ አዲስ አበባ።
ግርማቸው ከበደን እናመሰግናለን። ከሜዳ ውጭ ያሉ አስተዳደራዊ ውዝግቦች ጥላ ያጠሉበት የግብፁ አፍሪካ ዋንጫ ዛሬ ፍጻሜውን የሚያገኝበትን ጨምሮ ላደረሰን ዘገባዎች እናመሰግናለን። አሁን ለጥያቄው መልስ ለጥያቄው መልስ ሰሞኑን ስናስተዋውቅ እንደሰነበት ነው ቋንቋና የጎሳ ማንነትን መሰረት አድርጎ በኢትዮጵያ የተዘረጋው ፌዴራሊዝም ስርዓት ወደ እርስ በርስ ግጭት ያመራል፣ አገሪቱ እንድትበተንም ያደርጋል ሲሉ ስጋታቸውን የሚገልጹ በርካቶች ናቸው። አገሪቱ ውስጥ የማንነት ጥያቄ አለ የሚሉ ወገኖች ደግሞ የፌዴራል ስርዓቱ ማንነትን መሰረት ማድረጉን ይደግፋሉ። ሰሞኑን እንደሚዘገበውም እስካሁን የቋንቋን ወይም የጎሳን ማንነት መሰረት አድርገው ያልተካለሉ ብሔረሰቦች በክልል ደረጃ እንዋቀር የሚል ጥያቄ እያቀረቡ ናቸው። ለመሆኑ የአገሪቱን አንድነት አስጠብቆ የሕዝቦቿን መብቶች የሚያስከብር ፌዴራል ስርዓት ላይ እንዴት ይደረሳል የሚሉትን ጨምሮ ለአድማጮች ጥያቄዎች መልስ የሚሰጡ ሁለት ምሁራን ጋብዘናል። ዶክተር አስናቀ ከፋለ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት መምህር፣ ዶክተር ኢታና ሀብቴ በኦበርሊ ኦሃዮ ኮሌጅ የአፍሪቃ ታሪክ መምህር ናቸው። የፕሮግራሙ አዘጋጅና አቅራቢ ትስታ በላቸው።
በጣም ነው የማመሰግናችሁ ዶክተር አስናቀ ከፋለ ከአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር፣ ዶክተር ኢታና ሀብቴ በኦሃዮ ኦበርሊን ኮሌጅ የአፍሪቃ ታሪክ መምህር፣ ቋንቋና የጎሳ ማንነትን መሰረት ያደረገ ፌዴራሊዝም ላይ ነው የምንወያየው። በአድማጮቼ ስም አመሰግናለሁ ሁለታችሁንም። እሺ፣ መጀመሪያ እስቲ አሁን ሰሞኑን ያለውን በዚሁ በክልል ምስረታ ጉዳይ ሲዳማ ውስጥ የሚካሄደውን ግጭትና አመጽ በተመለከተ አመለካከታችሁን ልውሰድ። ከትላንት ጀምሮ አሁን እንግዲህ ወደ 11 ሰው ሞቷል፣ ንብረት ወድሟል፣ የመንግስት መስሪያ ቤቶች ተቃጥለዋል። የሲዳማ ተወላጆች ያልሆኑ ሰዎች ንብረታቸው እየወደመ ነው በእሳት ቃጠሎ። የምርጫ ቦርድ ደግሞ 5 ወር ስጡኝ ህዝበ ውሳኔውን እስከማካሄድ ብሎ ሮብ ለታ ጥያቄ አቅርቦ ነበረ። ነገር ግን በወጣቶች የሚመራው ተቃውሞ በሲዳማ ከተሞች ወደ አመስ ተለውጧልና በዚህ ላይ እስቲ አመለካከታችሁን ልውሰድ አስቀድሜ። ዶክተር አስናቀ፣
ይህ መቼም አሁን ዜናውን ከአንቺ የሰማሁት ግጭትና ሁከት እንደነበረ ትናንትና ከአንዳንድ ዜና ማሰራጫ ውስጥ ሰምቻለሁኝ። እንዲህ መሆን ያለበት አልመሰለኝም። የዚህ የክልል ጥያቄው የተብላላ ነው፣ ለብዙ ጊዜ የተነሳ ነው። አሁን ወደ ምርጫ ቦርድ ሚኒስቴር ይሰጠኝ የሚል ጥያቄ ነው ያቀረበው። የህዝበ ውሳኔ ጥያቄ እንግዲህ በ5 ወር ውስጥ ህዝበ ውሳኔ ከተካሄደ በኋላ ውጤቱ ይፋ ሆኖ የክልል ምስረታው ተግባራዊ ይሆናል ተብሎ ነው የሚታሰበው። እና የክልል ምስረታ ጥያቄ እንግዲህ በህገ መንግስቱ የተፈቀደ ነው። ጥያቄ የሚያነሱ የተለያዩ የህብረተሰብ ክፍሎች አሉ፣ የፖለቲካ እንቅስቃሴዎች አሉ። በሲዳማ ብቻ ሳይሆን አሁን በሌሎችም በተለይ በደቡብ ክልል የክልል ምስረታ ጥያቄ ወደ ሁከትና ወደ ብጥብጥ ወደ ሰው መጥፋት ማምራት አለበት አይመስለኝም። በጣም ያሳዝናል። ህግና ስርዓቱ ተከትሎ የሚሄዱ ነገር አስፈላጊ የሚሆን ይመስለኝ።
ዶክተር ኢታና እንግዲህ ተመሳሳይ ጥያቄ ነው የማቀርብሎት።
እሺ ትዝታ፣ አመሰግናለሁ። በመጀመሪያ ለጠፋው ህይወት ለሲዳማ ወንድምና እህቶቻችን የጠፋውን ህይወት የተሰማኝን ሀዘን መግለጽ እወዳለሁ። በእውነቱ ከሆነ በዚህ ሰዓት አንድም ህይወት በዚህ ጉዳይ ላይ መጥፋት አልነበረበትም። ስለዚህ በጣም ነው ያዘንኩት፣ በጣም ነው የሚያሳዝነው። እንግዲህ የሲዳማ ህዝብ ይሄንን የራስ ገዝ ወይ ደግሞ ራስን የማስተዳደር የክልልነት ጥያቄ ማቅረብ ከጀመረ ዘመናት ተቆጥረዋል። ብዙ ዘመን የታገለበት ጉዳይ ነው። በዚህ ሁኔታ እንግዲህ በተለያዩ የመንግስት እርምጃዎች ጥያቄ ወደኋላ እየተገፋ እየተንከባለለ ዛሬ የደረሰበት ሁኔታ ነው ያለው። ስለዚህ ህዝቡ ውስጥ በጣም የጠለቀ ቁስል እንዳለ ይታወቃል። በነገራችን ላይ ይሄ ጥያቄ ህገ መንግስታዊ ጥያቄ ነው። ህገ መንግስቱ የሚፈቅደው ጥያቄ ነው። ህገ መንግስቱ ላይ ተመስርቶ የዞኑ ህዝብ ለምክር ቤቱ ያስገባው ጥያቄ ተቀባይነት አግኝቶ ጸድቆ ወደ ምርጫ ቦርድ ከሄደ 1 ዓመት አስቆጥሯል። በዚህ 1 ዓመት ውስጥ ምርጫ ቦርድ ምንም አይነት መልስ መስጠት አልቻለም። መልስ መስጠት አለመቻል ብቻ ሳይሆን ባለፉት ሳምንታት አንድ መድረክ አዘጋጅቶ ምርጫ ቦርድ የፖለቲካ አቋም የመያዝ አዝማሚያ የሚያሳይ አይነት መድረክ ይዟል። ምርጫ ቦርድ የህብረ ብሔራዊ ፌዴራሊዝምን አመለካከት የሚቃወሙ ምሁራንን ሰብስቦ ህዝቡ ላይ የማይገባ ኮመንቶች እንዲሰጡ ተደርጓል። በተጨማሪ ጠቅላይ ሚኒስትሩ የማይገባ ኮመንትና ዛቻ ፓርላማ ላይ አቅርበዋል። እነኚህ ሁሉ ምክንያቶች ተደማምረው ህዝቡን ወደማይገባ እርምጃ እንደገፉት ይገባኛል። ሆኖም ግን እዚህ ደረጃ ላይ ተደርሶ አንድም ህይወት መጥፋት ባልነበረበት ሰዓት ይሄ መድረሱ በጣም የሚያሳዝነው። አሁንም ደግሞ ተጨማሪ ህይወት እንዳይጠፋ፣ ተጨማሪ ንብረት እንዳይጠፋ መንግስትም እጁን እንዲሰበስብ ህዝቡም መብቱን ወደኋላ በህጋዊ መንገዱ መግፋቱን እንዲቀጥልበት ብዬ ነው የምለው። ነገር ግን ምርጫ ቦርድ 5 ወር ይሰጠኝ ያለው ባለፈው 1 ዓመት ውስጥ ይሄንን ነገር ቢናገር ኖሮ ይሄ ዛሬ የጠፋው የሰው ህይወት የጠፋው ንብረት ባልጠፋ ነበረ። ምርጫ ቦርድ እንደሰማችሁት ከዚህ በፊት አቅም አንሶኛል፣ በአቅም ማነት ምክንያት ምንም ነገር ማድረግ አልቻልኩም አለ። ከዛ ቀጥሎ ደግሞ ምሁራንን ሰብስቦ እንዳውም የማይገባ ጥያቄ ነው የሚል አይነት አዝማሚያ ሰብሳቢዋን ጨምሮ እንደዚህ አይነት ሀሳብ ሰጡ። በጊዜ ይሄ ነገር ቢነገር ኖሮ ህዝቡ እዚህ ውስጥ አይገባም ነበረ፣ መንግስትም ይህንን እርምጃ ወደ መውሰድ አይገባም ነበረ። ምክንያቱም ህዝቡ መልስ ሲያጣ ሰልፍ ወጣ፣ 2-3 ጊዜ ሰልፍ ወጣ። ብዙ ጊዜ ህዝቡ በጣም በጨዋነት በጣም በትዕግስት ጠበቀ። ህዝቡ ከመንግስትና ከምርጫ ቦርድ ግን ምንም መልስ ሊሰጠው አልቻለም እና አብዛኛውን ኃላፊነት መንግስት ይወስዳል ባይ ነኝ።
አድማጮች ውይይቱ አላበቃም ይከተላል።
ዶክተር ኢታና በጣም አመሰግናለሁ ለሰጡኝ አስተያየት። ነገር ግን እንግዲህ ኢትዮጵያ በለውጥ ካሄደች ያለፈውን አንድ አመትና የምርጫ ቦርድ በአዲስ መልክ የምርጫ ቦርድ ራሱ እየተዋቀረ ነበር መልስ ለመስጠት ማለት ነው ለሲዳማ ላቀረበው ጥያቄ አፋጣኝ መልስ ለመስጠት ጠቅላይ ሚኒስትሩም ቢሆኑ ህገ መንግስቱን ጠቅሰው ነው እንዲቆይ እንጂ ህዝበ ውሳኔው እንዲዘገይ የጠየቁት እንጂ ይቀራል አላሉም። ዶክተር አስናቀ ከፋለ እዚህ ላይ የሚጨምሩት አለ?
እኔ ብለው ምንድነው የዚህ ጥያቄው የዘመን ምክሮች ከዚህ በፊትም ቀርቧል። ይህ ሲዳባ ከዚ 1997 ምርጫ በኋላ በዘመን ምክር ቤት የሬፈረንደም ጥያቄ ቀርቦ ወደ ፌዴሬሽን ምክር ቤት አምርቶ እዛ በኢህአዴግ ውስጥ የተደረገው ውይይት በኢህአዴግ ውስጥ የተጀመረ መሰረት ያ ነገር ቀርቷል። እንግዲህ የቆየ ነው ጉዳዩ ለረጅም ጊዜ ዶክተር ኢታናም ቅድም እንዳነሱት የቆየ ጥያቄ ነው። አሁን በዚህ በአንድ አመት ውስጥ እንግዲህ ሀገራችን ብዙ ነገር እያስተናገደች ነው ያለው። ለውጥ አለ። ከለውጡ ማግስት አንዱ የተደረገ ነገር ምንድን ነው? እነዚህ ቁልፍ የሆኑ የዲሞክራሲ ተቋማት የሚባሉትን እንደምን ምርጫ ቦርድ፣ የሰብአዊ መብት ኮሚሽን፣ ሌሎችንም እንደ አዲስ የማደራጀት ሂደት ውስጥ ነው የተገባው እና ምርጫ ቦርድ ተደራጅቶ ይህን ጉዳይ ከዚህ በፈጠነ ሁኔታ ለማድረግ ይችል ነበረ ለማለት ትንሽ የሚያሰጋ ይመስለኛል። ምርጫ ቦርድ ራሱ የተሟላው ትምህርቱ ቅርብ ጊዜ ሰኔ ውስጥ ነው አባላቶቹ ተሟልቶ የተሾሙት። አዋጆቹንም የማርቀቅና የምርጫ ቦርድን የጠራባቸውን አዋጆቹን እንደ አዲስ የማውጣት ሂደት ራሱ ቅርብ ጊዜ ነው እየተካሄደ ያለ። አሁን ሀገሪቱ ያለችበት የለውጥ ሂደት ፈጣን ነው፣ በጣም ፈጣን ነው። ብዙ አይነት የሲዳማ ብቻ ሳይሆን በተለያዩ አቅጣጫዎች ብዙ ጊዜ የተረኙ ጥያቄዎች ይነሳሉ። እነዚህ ጥያቄዎችን የሚያነሱ ክፍሎች በአስቸኳይ መልስ ይፈልጋሉ።
አድማጮች ውይይቱ አላበቃም፣ በነገው ምሽት በስፋት ይቀጥላል። አሁን የማጠቃለያ ዜናውን ከአዲስ አበባ።
የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ አርጀንቲና ይገኛሉ። ምክንያት ዩናይትድ ስቴትስ በሽብርተኛነት ላይ ለምታካሄደው ትግል የላቲን አሜሪካ መሪዎች ድጋፋቸውን እንዲሰጡ ቅስቀሳ ለማድረግ። ከፍተኛው የአሜሪካ ዲፕሎማት ዛሬ አርብ ቦነስ አይረስ ላይ ንግግር እንደሚያደርጉም ታውቋል። ባለፈው ሰኞ የአርጀንቲና የደህንነት ባለሥልጣናት ሊባኖስ ውስጥ የሚገኘውን ሂዝባላህ አማጺ ቡድን በሽብርተኛነት መፈረጃቸው ይታወቃል። ይህም ሽብርተኝነትን በመዋጋት ረገድ ዩናይትድ ስቴትስ በዓለም አቀፍ ደረጃ የሚኖረዋትን ሸሪክ አገሮች ቁጥር እንደሚጨምርላት ነው የተነገረው። በርማ ትባል የነበረችው ማያንማር ወደ 1 ሚሊዮን የሚጠጉና የዘር ፍጅትን ሽሽት አገር ጥለው የወጡ የሮሂንጂያ ስደተኞችን ወደ አገራቸው እንድትመልስ ባንግላዴሽ ጠየቀች። አንድ ከፍተኛ ባለሥልጣኗም ዓለም አቀፍ የኢኮኖሚ ማዕቀብ እንዲጣልባት አሳስበዋል። ማያንማር እንደ አውሮፓ አቆጣጠር በ2017 ዓ.ም ባካሄደችው ግድያ የተነሳ ብዙሃኑ ሙስሊም የሆኑባቸው ስደተኞች ወደ ባንግላዴሽ መሰደዳቸው አይዘነጋም። ጥቃቱ የጅምላ ግድያንና ወሲባዊ ወከባን ይጨምረ እንደነበረም ታውቋል። የውጭ ጉዳይ ሚኒስትሩ አቡል ካላም አብዱል ሞመን ባለፈው ረቡዕ ባቀረቡት ጥሪ ዓለም አቀፉ ማህበረሰብ ማያንማር ላይ ጠንካራ ማዕቀብ እንዲጥል አሳስበዋል።
አድማጮች ስርጭታችን ወደ መገባደዱ እያመራ ነው። በነገው ዕለት ቀደም ብለን ያስተዋወቅነው የተጀመረው ውይይትና ሌላም የትንታኔ ውይይት በተለይ በአሁኑ ሰዓት በሲዳማ ዞን የክልልነት ጥያቄን ተከትሎ በተፈጠረው የጸጥታ ችግር ሳቢያ የተፈጠረውን ቀውስ የሚመለከት መፍትሄዎቹን የሚመለከት ውይይት ይኖረናል። አሁን የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች እንዲሁም በአህዱ ኤፍኤም ራዲዮ 94.3 በናይል ሰዓትም ጨምሮ በየቀኑ ከምሽቱ 3 ሰዓት ጀምሮ የሚያስተላልፈውን ስርጭት ለዛሬ ያዘጋጀውን ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ አሉላ ከበደና
አዲሱ አበበንን ንጉሱ ታምሬ ፕሮግራሙን ሲመራና ሲያቀነባብር አምሽቷል። ከእኛ ቀጥሎ የሚቀርበው የትግርኛ ስርጭታችን ነው። በእኛ በኩል
ሰላም፣
ደህና ደሩ። Thank you.